the voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ በአማርኛ የሚያሰማውን ፕሮግራም አሁን ጀመረ።
የአፍሪካ መሪዎች በጆሃንስበርግ ጉባኤያቸው አነታራኪ ነጥቦችን ማንሳታቸው ተሰማ።
It's interesting that you call it a controversy because for the Africans it did not appear to be a controversy.
የአልበሽርን ጉዳይ አነታራኪ ስትይ መጥራትሽ አስገራሚ ነው። ምክንያቱም ጉዳዩ በአፍሪካውያኑ ዘንድ አጨቃጫቂ ሆኖ አለመታየቱ ነው። ለኛ ግን በጣም አነጋጋሪ ሆኖ ነው ያገኘነው። ምክንያቱም አልበሽር ተይዘው እንዲታሰሩ ድጋፋችንን ሰጥተናል።
በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትሯ ሊንዳ ቶማስ ግሪንፊልድን ድምጽን የሰማነው ከአጨቃጫቂዎቹ ነጥቦች አንዱ የሱዳኑ ፕሬዚደንት በጉባኤው መገኘት መሆኑን ከገለጹበት የተቀነጨበ ነው። ዝርዝሩ በለቱ አብይ ርዕስ ተይዟል።
ዛሬ በመደበኛነት የሚቀርቡት ፕሮግራሞች ንግድና ምጣኔ ሀብት እንዲሁም ደግሞ ትናንት በጊዜ ጥበት ወደ ዛሬ ያመጣነው ጤና ናቸው። በቅደም ተከተል ይቀርባሉ። በኋላ
ከምሽቱ የዓለም ዜናዎቻችን መካከል አልቃይዳ ምክትል መሪውና የየመኑ ቅርንጫፍ ዋና አዛዥ የነበረው ናስር አልውሄሺ የሚባለው በዩናይትድ ስቴትስ የድሮን ጥቃት ተገደለ ሲል አስታወቀ የሚለው ይገኝበታል።
ጤና ይስጥልን አድማጮች፣ እንደምን ውላችሁ አምሽታችኋል።
ዛሬ ማክሰኞ ሰኔ 9 2007 ዓመተ ምህረት ነው።
የምናስተናግዳችሁን የአዲሱ አበበና
ቆንጂት ታየነን።
የቢል ባርበር ፕሮግራሙን በምህንድስና ቴሌላይን ቤክ ደግሞ ያቀናብርልናል። አሁን በቅድሚያ ዜና።
አልቃይዳ ምክትል የቡድኑ መሪና የየመኑ ኃይለኛው ቅርንጫፍ ዋና አዛዥ የነበረው ናስር አልውሄሺ ባለፈው ሳምንት በዩናይትድ ስቴትስ ሰው አልባ አጥቂ ድሮን መገደሉን አስታወቀ። ቡድኑ በቪዲዮ ባሰራጨው መግለጫው ባለፈው አርብ በደቡብ ምስራቃዊቱ ሙካላ ከተማ በደረሰው ጥቃት ውሄሺና ሌሎች ሁለት ሰዎች ተገድለዋል ብሏል። አዲሱ የቡድኑ መሪ ሆኖ እንዲተካም ቃሲም አልሪሚ የሚባል ሰው መሾሙ ታውቋል። ትናንት ማታ የዩናይትድ ስቴትስ ባለስልጣናት በሰጡት ቃል ውሄሺ መገደሉን ለማጣራት እየሰራን ነው ያሉት። በድሮን ጥቃቱ የአሜሪካ የስለላ ድርጅት ሲአይኤ እጅ ይኖርበት እንደሆነም ባለስልጣናቱ የተናገሩት ነገር የለም። ውሄሺ የአልቃይዳው መሪ የአይማን አልዛዋሃሪ ምክትልና በአንድ ወቅትም የቀድሞ አሸባሪ መሪ የኦሳማ ቢንላደን ረዳት እንደነበረ ተገልጿል። የዩናይትድ ስቴትስ ከሁሉም የአልቃይዳ ቅርንጫፍ ቡድኖች አደገኛው የምትለው የአካፕ መሪ የሆነው በ2009 ዓመተ ምህረት እንደሆነ ተነግሯል። በእርሱ አመራር ስር ይህ ቡድን በዚያው ዓመት በፈረንጆች ገና ዕለት አንድ የዩናይትድ ስቴትስ አውሮፕላን ላይ ቦምብ ለማፈንዳት የተደረገው ሙከራ ጨምሮ በርካታ ከባድ የጥቃት ሴራዎች አቅዶ እንደነበረ ነው የተነገረው። ባለፈው የካቲት ወር ፈረንሳይ ፓሪስ ውስጥ በሻርሊ ኤብዶ መጽሔት ዝግጅት ቢሮ ላይ ሕይወት ያጠፋውን ጥቃት ኃላፊነት የወሰደው ይኸው ቡድን መሆኑም የሚዘነጋ አይደለም።
የሊቢያው የአልቃይዳ ግብረ አበር ቡድን ዩናይትድ ስቴትስ ባደረሰችው የአየር ጥቃት ተገድለዋል ያላቸውን ሰዎች ስም ዝርዝር በዛሬው ዕለት አወጣ። የጥቃቱ ዋና ኢላማ የነበረው ሞክታር ቤልሞክታር ስም ግን የለበትም። ቡድኑ አንሳር አልሻሪያ ባወጣው መግለጫ ዝርዝሩ ላይ ካሉት ሌላ የተገደለ ሰው የለም ሲል አስተባብሏል። ዩናይትድ ስቴትስ ሊቢያ ውስጥ ያደረሰችው የአየር ጥቃት እንደ አውሮፓ አቆጣጠር በ2011 ዓ ም የረጅም ጊዜው መሪ ሙአመር ጋዳፊን ከስልጣን ካስወገደው አመፅ ወዲህ የመጀመሪያ መሆኑን ታውቋል። የእስላማዊ ግብረ አበር አልቃይዳ ከፍተኛ አመራር አባል የነበረውና ከሶስት ዓመታት በፊት በደም የፈረመው ሰራዊት ብሎ የራሱን ቡድን ያቋቋመው ሞክታር መገደሉን የዩናይትድ ስቴትስ ባለሥልጣናትም ማረጋገጫ አልሰጡበትም። ዩናይትድ ስቴትስ ሰውየውን በ2013 ዓ ም አልጄሪያ ውስጥ በሚገኝ ነዳጅ ጣቢያ ሶስት አሜሪካውያንን ጨምሮ 37 ሰዎች የገደለውን ጥቃት የመራ ነው በማለት ወንጅላዋለች።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በቀድሞው የግብጽ ፕሬዚደንት ሞሐመድ ሞርሲ ላይ እንደ አውሮፓውያን አቆጣጠር በ2011 እስረኞች ወህኒ ቤት ሰብረው ካመለጡበት ድንገት በተያያዘ የተሰጣቸው የሞት ቅጣት ብይን እንዲጸና ዛሬ ያስቻለው ፍርድ ቤት እንደወሰነ ታወቀ። ሞርሲና ሌሎች 100 ተከሳሾች ላይ ብይኑ የተላለፈባቸው ባለፈው ወር እንደነበረ ይታወሳል። ፍርድ ቤቱ በተጨማሪ ሚስተር ሞርሲ ላይ የፍልስጤሞች ቡድን ሐማስን ጨምሮ ከተለያዩ የባዕዳን ቡድኖች ጋር ተመሳጥረዋል ተብሎ በተመሰረተባቸው የተለየ ክስ እድሜ ልክ እስራት ፈርዶባቸዋል። ሚስተር ሞርሲ በወቅቱ የጦር ኃይሎች አዛዥ በነበሩት የአሁኑ የሀገሪቱ ፕሬዚደንት አብደልፋታህ ኤልሲሲ ከስልጣን ከተገለበጡ ከ2013 ወዲህ የሀገሪቱ መንግስት በያዘው ዘመቻ በሳቸውና በታገደው ፓርቲያቸው ሙስሊም ወንድማማችነት መሪዎች ላይ በርካታ ክሶች መስርቷል። በዛሬው ብይን የሙስሊም ወንድማማቾች ፓርቲ መሪው ሞሐመድ ባዲየም የሞት ቅጣት የተወሰነበት ሲሆን ሌሎች የቡድኑ መሪዎችም የእድሜ ልክ እስራት ቅጣት ተወስኖባቸዋል።
ሶሪያ ውስጥ ኩርዶቹ ተዋጊዎችና መንግስቱን እየወጉ ያሉት አማጽያን ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን ታጣቂዎች አባረው ስትራቴጂካዊቱን የድንበር ከተማ ታል አቢድን ሙሉ በሙሉ መቆጣጠራቸው ተገለጠ። የሶሪያ ሰብአዊ መብት ቅኝት ቡድን እንዳስታወቀው የእስላማዊ መንግስት ቡድን ተዋጊዎች ከደቡባዊና ምዕራባዊ የከተማ መንደሮች ሸሽተው ወጥተዋል። በከተማዋ ውስጥ ብዛት ያለው የሚቀበር ፈንጂ ተነስንሶበታል ሲልም ቡድኑ አስታውቋል። ቱርክ ድንበር ላይ ያለች ከተማ መያዙን ጽንፈኛው ቡድን በደቡብ ካለች ዋና ከተማ ከራቃ ጋራ የሚገናኝበትን መስመር ይዘጋበታል። ጽንፈኛው ቡድን ያን መስመር ጦር መሳሪያና ተዋጊ ወደ ሶሪያ ለማስገባት ነዳጅ በኮንትሮባንድ እየሸጠ ገቢ ለማግኘት በዋናነት የሚጠቀምበት ነው።
የሩሲያው ፕሬዚደንት ቭላዲሚር ፑቲን በዘንድሮ የአውሮፓውያን ዓመት ሀገራቸው አሁንም ባላት የኒውክሌር ክምችት ላይ ከ40 የሚበልጡ አህጉር ተሻጋሪ ተወንጫፊ ሚሳይሎችን እንደምትጨምር ይፋ አድርገዋል። ፕሬዚደንቱ ዛሬ ሞስኮ አቅራቢያ የሀገሪቱ የመከላከያ ሚኒስቴር ዓለም አቀፍ የጦር ሰራዊት ትርኢትን ሲከፍቱ ባደረጉት ንግግር አዳዲሶቹ ሚሳይሎች በቴክኖሎጂ እጅግ በጣም የረቀቁትን ጨምሮ ማናቸውም የሚሳይል መከላከያ የማይደፍራቸው ናቸው ማለታቸው ተጠቅሷል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መረጃ መሰረት ሩሲያ በአሁኑ ወቅት 1582 ኒውክሊየሮችን የጠመዱ 515 አህጉር ተሻጋሪ ተወንጫፊ ሚሳይሎች፣ ከባህር ሰርጓጅ መርከቦች የሚወነጨፉ ሚሳይሎችና ከባድ ቦምብ ጣዮች እንዳሏት ይነገራል። የሩሲያው ፕሬዝደንት ቀደም ብሎ የተሰማውን አስተያየት የሰጡት በምስራቅ ዩክሬኑ ጦርነት የተነሳ በሀገራቸውና በኔቶ መካከል ውጥረቱ እየጋመ ባለበት በአሁኑ ወቅት ነው። ከዚያም በላይ ዩናይትድ ስቴትስ በምስራቅ አውሮፓና በባልቲክ ሀገሮች ከባድ መሳሪያና ወታደሮቿን በቋሚነት ለማስፈር እቅድ ያላት መሆኑ በምዕራባውያን ጋዜጦች መዘገቡን ተከትሎ ነው። የዋይት ሀውስ ቃል አቀባይ ጃሽ ኤርነስት ዘገባዎችን አስመልክተው ሲናገሩ እቅዱ ገና በፖሊሲ ቀረጻ ሂደት ላይ ነው ብለው፣ ነገር ግን ቀደም ብሎም ቢሆን ከምንከተለው ስትራቴጂ ጋር የሰመረ እንቅስቃሴ ነው ማለታቸው ተጠቅሷል። የሩሲያው የውጭ ጉዳይ ሚኒስቴር በሰጠው አስተያየት ይህ ወታደሮችንና መሳሪያ በቋሚነት የማስቀመጡ እቅድ መዘዙ አደገኛ የሆነ ወታደራዊ ፍጥጫ ሊቀሰቅስ ይችላል ሲል አስጠንቅቋል።
በመጨረሻም የዩናይትድ ስቴትስ መንግስት የሰራተኛ ቀጣሪና የቴክኖሎጂ ባለስልጣናት ቢያንስ 4.2 ሚሊዮን የአሁንና የቀድሞ የፌዴራሉ መንግስት ሰራተኞች የግል መረጃ ለስርቆት ያጋለጠውን የሳይበር ሴኪሪቲ የኢንተርኔት ደህንነት ጥቃት መከላከል ባለመቻላቸው የኮንግረስ አባላት ከባድ ነቀፋ አውርደውባቸዋል። የምክር ቤት አባል ጄሰን ቻቬርዝ የፌዴራሉን መንግስት የሰራተኛ ቅጥር አስተዳደር መስሪያ ቤት ኦፒኤም ኃላፊ የሆኑትን ካተሪን አርችሌታን ሙሉ በሙሉ በስራ ወድቀዋል ብለዋቸዋል። የዩናይትድ ስቴትስ ምክር ቤት የቁጥጥር ኮሚቴ ሊቀመንበር የሆኑት ቻፌርዝ የሰራተኛ አስተዳደር መስሪያ ቤት የመረጃ ደህንነት አያያዝ የቤትን በሮችና መስኮቶች በሙሉ ክፍት ትቶ ማንም አይገባም፣ ምንም ነገር አይወሰድም ብሎ እንደ መጠበቅ ይቆጠራል ሲሉም ነቅፈዋል። የመስሪያ ቤቱ አሰራር ተከታታዮች የግል መረጃዎች ለስርቆት የተጋለጡ መሆናቸውን ባለፈው ዓመት አስጠንቅቆ ሳለ መረጃዎቹ በደብቅ ጽሑፎች እንዲቀመጡ ያልተደረገበት በምን ምክንያት እንደሆነ ማወቅ እንፈልጋለን ሲሉም ጠይቀዋል። የፌዴራሉ የሰራተኛ አስተዳደር ኃላፊ ያለን መረጃ ወይም ያለን ያረጃ አሰራር በመሆኑ አልተቻለም ሲሉ መልሰዋል። ዜናው አበቃ።
አድማጮች፣ ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት ነው።
ዝግጅታችንም እስከ ምሽቱ 4 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እየተላለፈ ነው።
የምናስተናግዳችሁም እኔ ቆንጅ ይታየና
አዲሱ አበበ ነን። አሁን የዕለቱን አብይ ርዕስ
በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ጆሃንስበርግ ከተማ በአፍሪካ ህብረት የመሪዎች ጉባኤ ወቅት ከአሜሪካ ድምፅ ራዲዮ ጣቢያ ጋር ተወያይተዋል። ባለስልጣኗ በዚህ ከቪኦኤ ጋር ባካሄዱት ቃለ ምልልስ የመሪዎቹን ጉባኤ በአብዛኛው ባነጋገሩ አራት ነጥቦች ላይ አትኩረዋል። ዘጋቢያችን አኒታ ፓውል ተከታዩን አድርሳናለች። ሶሎሞን ክፍሌ ያቀርበዋል።
በዘንድሮው የአፍሪካ መሪዎች ስብሰባ ላይ ብዙ አነጋግረዋል የተባሉ አራት ጉዳዮች የትኞቹ ናቸው? አንደኛው አጨቃጫቂው የሱዳኑ ፕሬዝደንት ኦማር አልበሽር በጆሃንስበርጉ የመሪዎች ጉባኤ ላይ መገኘት ነው። ሁለተኛው በደቡብ ሱዳን የቀጠለው ውጊያ፣ ሦስተኛው የቡሩንዲው የፖለቲካ ቀውስና አራተኛው የአፍሪካ መሪዎች ሥልጣን ላይ ለመቆየት የሚያደርጉት ሙከራ እየተለመደ መምጣቱ ሲሆን፣ ትልቁ ጥያቄ ደግሞ ከአፍሪካ ኅብረት ችግሮች በኋላ እውን ድርጅቱ አሁንም ታማኝነት አለው የሚለው ነው። በዩናይት ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ለተነሱት ለእነዚህ አራት ነጥቦች ተራ በተራ ይመልሳሉ። ያስቀደሙት ባነታራኪው የሱዳኑ መሪ ኦማር አልበሽር በመሪዎቹ ጉባኤ ላይ መገኘትን ነው።
It's interesting that you call it a controversy because for the Africans it did not appear to be a controversy.
የአልበሽርን ጉዳይ አነታራኪ ስትይ መጥራትሽ አስገራሚ ነው፣ ምክንያቱም ጉዳዩ በአፍሪካውያኑ ዘንድ አጨቃጫቂ ሆኖ አለመታየቱ ነው። ለእኛ ግን በጣም አነጋጋሪ ሆኖ ነው ያገኘ ነው። ምክንያቱም አልበሽር ተይዘው እንዲታሰሩ ICC ማለትም ዓለም አቀፉ የወንጀል ፍርድ ቤት ላወጣው ማዘዣና ጥረት ድጋፋችንን ሰጥተናል። የICC ፈራሚ ሌሎች የአፍሪካ ሀገሮችም ፕሬዝዳንቱን ይዘው ለፍርድ እንዲያቀርቡ አበረታተናል። እነኛ የሰብአዊ ፍጅት ሰለባዎችና ሌሎች ሱዳን ውስጥ ስቃይ የደረሰባቸው ሰዎች ፍትህ ለማግኘት እድል ሊኖራቸው ይገባል። ያ ሳይሆን ቀርቶ የበሽር ጉባኤው ላይ መገኘት ዓላማውን ወደ ኋላ የጎተተ ይመስለኛል።
ሊንዳ ቶማስ ግሪንፊልድ ሌላው በስፋት የተቹበት ጉዳይ በደቡብ ሱዳን የቀጠለው የእርስ በርስ ጦርነት ነው። ውጊያው ከጀመረ ዓመት ተመንፈቅም አልፎ መፍትሄ አለመገኘቱ አሳዛኝ ነው ብለዋል። ለደቡብ ሱዳን ሕዝብ ሰላም መገኘት አለበት ሲሉም አበክረው መክረዋል ቶማስ ግሪንፊልድ።
Well, certainly we think more needs to be done. We're very disappointed that a year and a half into this conflict that we have not
በደቡብ ሱዳን ሰላም ለማስፈን በርግጥ ብዙ መሰራት ይኖርበታል። ግጭቶቹ ከጀመሩ ከአንድ ዓመት ከስድስት ወር በኋላ እንኳን ለደቡብ ሱዳን ሕዝብ ሰላም ማምጣት ባለመቻላችን ደግሞ ክፉኛ አዝነናል። ስለዚህ ተፋላሚ ወገኖች ለሰላም መንገድ ይፈልጉ ዘንድ ተጨማሪ ተጽኖ የማድረጉን ጥረት በጣም እንደግፋለን። በተባበሩት መንግስታት ድርጅት በኩል ደግሞ ተጨማሪ ማዕቀብ እንዲጣል እንገፋለን። እስካሁን ጫናው የተሰማቸው አይመስልም። በመሆኑም ነው በውጊያው የቀጠሉት። እንደምታውቁ በጦርነቱ ሳቢያ በጣም ብዙ ሱዳናውያን ተጎድተዋል። በሺዎች የተቆጠሩ ሰዎች በስደት ድንበር አቋርጠው ገብተዋል። ብዙ ሺዎች ናቸው ከቤት ንብረታቸው የተፈናቀሉት። መጪውን የክረምት ዝናብ ስናስብ ደግሞ ህዝቡ የበለጠ እንደሚሰቃይ ስለሚገባን ያስጨንቀናል። ስለዚህ ውጊያውን ለማስቆም የሚያስችል መፍትሄ ማግኘቱ አማራጭ የሌለው ግዴታ ይሆናል። ለሱዳንና ለደቡብ ሱዳን ህዝብ ሰላም የሚመጣበትን መንገድ ማግኘት አለብን።
በጎረቤት ቡሩንዲ የተፈጠረው የፖለቲካ ቀውስም በጣም አሳስቦናል ብለዋል በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትሯ ሊንዳ ቶማስ ግሪንፊልድ። ችግሩን የፈጠሩት ደግሞ ራሳቸው ፕሬዚደንቱ ናቸው ይላሉ። ብዙ አዎንታዊ ተግባራት አከናውነው የተመሰገኑትን ያህል ሁኔታዎች በአሁኑ ጎዳና ከቀጠሉ ግን ቅርስ አይኖራቸውም፣ ይወድማል ብለዋል።
Well, we are very, very concerned about the situation, the ongoing situation in Burundi. that is a result of
አሁን በቡሩንዲ የቀጠለው ሁኔታ በጣም አሳስቦናል። ችግሩን የፈጠሩት ደግሞ ለሶስተኛ የሥራ ዘመን ለመመረጥ ጥረት ያዙት ፕሬዝዳንት ናቸው። ይህ ደግሞ ግልጽ የፖለቲካ ውሳኔ ነው ብለን ነው የምናምነው። ካካባቢውና ሌሎች ሀገሮች በተደጋጋሚ የሚንሰማው ነገር ውሳኔው ከሕገ መንግስት ጋር የተያያዘ ነው የሚል ነው። በብሩንዲ ሕገ መንግስት ውስጥ ግን ፕሬዝዳንቱ ለሶስተኛ ጊዜ መወዳደር ይችላሉ የሚል አንቀጽ አንድም ቦታ ላይ የለም። ይሄ ራሳቸው ፕሬዝዳንቱ የደረሱበት ውሳኔ ነው። ሀገሪቱ ላይ አደጋ ሊያስከትል እንደሚችል መታወቅ ይኖርበታል። ፕሬዝዳንቱ ሀገራቸው ውስጥ ሰላም የማስፈን ጥሩ ቅርስ አስመዝግበዋል። ወደፊት አራምደዋታል ብሩንዲን። ሁኔታው ባሁኑ መንገድ ከቀጠለ ግን ሁሉም ፈራሽ ነው።
ሕገ መንግስቶቻቸውን እየቀየሩ የስልጣን ዘመናቸውን ለማራዘም የሚፈልጉ የአፍሪካ መሪዎች እየተበራከቱ መምጣት ሌላው የአህጉሪቱ አብይ ችግር መሆኑንም አውስተዋል የአሜሪካኑ ባለሥልጣን። የዩናይትድ ስቴትስ ፖሊሲም እንደማይደግፋቸው ይናገራሉ። ቶማስ ግሪንፊልድ ከባልደረባችን አኒታ ፓውል ጋር ባደረጉት ቆይታ
Our policy is clear. We do not support presidents seeking to extend their period in office.
ፖሊሲያችን ግልጽ ነው። ሕገ መንግስቱን እየለወጡ የስልጣን ዘመናቸውን ለማራዘም የሚፈልጉ ፕሬዝዳንቶችን አንደግፋቸውም። አንዳንድ ሀገሮችማ እንዲያውም የስልጣን ዘመን ገደብ የላቸውም። እነርሱንም እንቃወማለን። በአንድ ሀገር ውስጥ ዲሞክራሲ እንዲያብብ ከተፈለገ የመንግስት መለወጥ በየጊዜውም የመንግስታት ሽግግር መኖር አለበት። አንድ ሀገር ወይም ስልጣን ላይ ያለ መሪ ራሱን ለመጥቀም ሲል ብቻ ሕገ መንግስቱን ከቀየረ ግን በግልጽ እንነግረዋለን፣ እንቃወማለን። ይህንን አቋማችንን ባገኘነው አጋጣሚ ሁሉ በግልጽ ተናግረናል። ከአካባቢው ሀገሮች የምናገኘው ምላሽም አበረታች ነው። ኢኮዋስ ማለትም የምስራቅ አፍሪካ የኢኮኖሚ ማህበረሰብ አባል ሀገሮች ለምሳሌ ፕሬዝዳንቶቻቸውን የስልጣን ዘመናቸውን እንዲያራዝሙ የሚያደርግ ህግ ሊያወጡ እንደሆነ አውቃለሁ። እስካሁን ይፋ አልተደረገም፣ ነገር ግን ጥሩ ጅማሮ ነው።
ወደ አኒታ ፓውል የመጨረሻ ጥያቄ ይሆናል የምናልፈው። ኤዩ ታማኝነት አለው ወይ ስትል ለዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ከፍተኛ ዲፕሎማቷ ለሊንዳ ቶማስ ግሪንፊልድ ወዳቀረበችው በርግጥ እንጂ ሲሉ ነው የሚጀምሩት።
Of course the AU has credibility. We have to understand like the UN the AU is made up of member states and these member states are sovereign.
በርግጥ እንጂ AU የሚታመን ድርጅት ነው። እንደተባበሩት መንግስታት ሁሉ የአፍሪካ ህብረትም የተመሰረተው በአባል ሀገሮች ነው። አባል ሀገራቱ ደግሞ ነጻና ሉዓላዊ ናቸው። ስለዚህ AU እንደተባበሩት መንግስታት አባላቱን በአንድ ላይ በማምጣት ለውስብስብ ጉዳዮች መፍትሄ እንዲፈልጉ የማድረግ ተመሳሳይ ኃላፊነት አለው። በዚህ ረገድ ደግሞ ስኬቶችን ያስመዘገቡበት ጊዜ አለ። ለምሳሌ ሊቀመንበሩ ዙማ ለሶስተኛ የሥራ ዘመን ፈላጊ ፕሬዝዳንቶች ጠንካራ ማስጠንቀቂያ ማውጣታቸው ያስመዘግናቸዋል። ኤዩ የአፍሪካ መሪዎች ለኢኮኖሚ እድገት ድጋፍ እንዲሰጡና በሚሊዮኖች ለሚቆጠሩ ወጣቶች ሥራ እንዲፈጥሩ፣ የሴቶች መብት እንዲከበሩና አህጉሪቱ ውስጥ የሚካሄዱ ውጊያዎች እንዲቆሙ ያደረጓቸው ጥረቶች ሁሉ የሚመሰገኑ ናቸው። ድርጅቱ በዚህ አኳያ ያደረጋቸው ጥረቶች 100% ተሳክተዋል? የለም። 50%ስ? አላውቅም። የማውቀው ግን ጠቃሚ ድርጅት መሆኑን ገና ብዙ ሥራ ወደፊት እንደሚጠብቀው ነው። የድርጅቱን የ2016 አጀንዳዎች ስናይ ደግሞ አህጉሪቱ ውስጥ ጠንካራው ተቋም እንደሚሆን እንገምታለን። ሌላው ደግሞ ከዚህ የጆሃንስበርግ ጉባኤ በፊት በሌሎች 3 የአፍሪካ መሪዎች ስብሰባ ላይ ተገኝቻለሁ። ይህም ከበርካታ የተለያዩ መሪዎች ጋር ተገናኝቼ ለመነጋገር እድል ሰጥቶኛል። በስብሰባም ይሁን በእራት ማዕድ ዙሪያ ስንገናኝ በጋራ በሚያሳስቡን ጉዳዮች ላይ እንወያያለን። ከመሪዎቹ ጋር ብቻም ሳይሆን ከልዩ ልዩ የተባበሩት መንግስታት ልዩ ተጠሪዎች ጋር እንገናኛለን። በዚች በሁለት ቀናት ጊዜ ውስጥ ከነዚህ ሁሉ መሪዎች፣ ውጭ ጉዳይ ሚኒስትሮች፣ የድርጅት ኃላፊዎች ጋር ተገናኝቶ መነጋገሩ በጣም ጠቃሚ ሆኖ አግኝቻለሁ።
ቪኦኤ በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ጋር ያደረገው ውይይት በዚሁ ያበቃል።
አሁንም ደቡብ አፍሪካን ቆያለን። መጽሔቱም እዛው ደቡብ አፍሪካ ዜና ነው። ዘጋቢዋም አኒታ ፓውን ነች። በደቡብ አፍሪካ ጆሃንስበርግ የተሰበሰቡት የአፍሪካ ህብረት መሪዎች በአህጉሪቷ የተደቀኑ የአስተዳደር ፈተናዎችን በተለይ በቡሩንዲ የተቀሰቀሰውን የፖለቲካ አለመረጋጋት አስመልክቶ አበረታች ውይይቶችን ማድረጋቸው ሲገለጥ፣ በሌላ መልኩ በዓለም አቀፉ የወንጀል ፍርድ ቤት ICC በጦር ወንጀልና ዘር ማጥፋት ክሶች የሚፈለጉት የሱዳኑ ፕሬዝዳንት ኦማር አልበሽር በጉባኤው መገኘት በጉባኤው ላይ ጥላ አጥልቶበታል ትላለች አኒታ ፖል። ሄኖክ ነው የሚያቀርበው።
በጆሃንስበርግ በተካሄደው የአፍሪካ ህብረት ጉባኤ የቡሩንዲና የደቡብ ሱዳን የፖለቲካ አለመረጋጋትን አስመልክቶ ውይይት ቢካሄድም የሁለት ቀናቱን ጉባኤ ቀልብ የሳበው የሱዳኑ ፕሬዝዳንት ኦማር አልበሽር ዙሪያ የተቀሰቀሰው የዲፕሎማሲ ውዝግብ ነው። ሚስተር በሽር በደቡብ አፍሪካ ፍርድ ቤት ሀገሪቱን ለቀው እንዳይወጡ ውሳኔ ከተላለፈ በኋላ ሰኞ ዕለት ወደ ካርቱም ማምራታቸው የመገናኛ ብዙሃን የመነጋገሪያ ርዕስ ሆኖ ነው የሰነበተው። የአፍሪካ ህብረት ኮሚሽን ሊቀመንበር እንኮሳዛና ትላሚኒ ዙማ የሱዳኑ ፕሬዝዳንት ኦማር አልበሽር በደቡብ አፍሪካ መገኘታቸውና በቁጥጥር ስር እንዳይውሉ መወሰኑ የሚያስገርም ነገር አይደለም ይላሉ። የደቡብ አፍሪካ መንግስትም ፕሬዝዳንት አልበሽር እንደ አፍሪካ ህብረት አባል ያለመከሰስ መብት አላቸው በሚል መለቀቃቸውን ገልጿል።
ሱዳን is also a member of the AU and they always attend, so I'm not sure.
ሱዳን የአፍሪካ ህብረት አባል ስለሆነች በጉባኤያችን ሁልጊዜም መሪዎቹ ይገኛሉ። ስለዚህ ዛሬ ይሁሉ መሸበር ለምን እንደተፈጠረ አልገባኝም። በአዲስ አበባ ጉባኤያችንን ስናካሄድ የተመለከተ ሰው ሁልጊዜም እንደሚገኙ ያውቃል። ስለዚህ እንደ አፍሪካ ህብረት የተለየ ነገር የለም። ጉባኤያችንን ሁልጊዜም ይሳተፉበታል።
የወቅቱ የአፍሪካ ህብረት ሊቀመንበር የዚምባብዌው ፕሬዝዳንት ሮበርት ሙጋቤ የአፍሪካ ሀገሮች ከዓለም አቀፉ የወንጀል ፍርድ ቤት ICC አባልነት ራሳቸውን ማግለል አለባቸው ይላሉ። ለዚህም ምክንያቱ የአፍሪካ ሀገሮች ፍትሃዊ አግባብነት በሌለው መልኩ በፍርድ ቤቱ ስለሚከሰሱ ነው ብለዋል ሙጋቤ።
There is the view now that we should distance ourselves from the ICC.
በአሁኑ ወቅት ከICC ራሳችንን እናርቅ የሚሉ ሐሳቦች እየተንሸራሸሩ ነው። ይህን ፍርድ ቤት ያቋቋመውን ስምምነት የፈረሙት የአፍሪካ ሀገሮች በተናጠል ነው፣ እንደ አፍሪካ ህብረት በአንድነት አይደለም። ICC አንዳንድ ከምርጫና ከሌሎች ጉዳዮች ጋር የተያያዙ ችግሮቻችንን ለመፍታት ይረዳናል የሚል ሐሳብ ነበር። በአሁኑ ሰዓት ስምምነቱን የፈረሙ ሀገሮች በመቆጨት ላይ ናቸው።
የዩናይትድ ስቴትስ መንግስት አልበሽርን በቁጥጥር ስር ለማዋል አለመቻሉን አውግዞ መግለጫ ሰጥቷል። ዩናይትድ ስቴትስ የICC አባል አገር አለመሆኗ ይታወቃል። የአፍሪካ ህብረት ቀጣዩ ጉባኤ የሚከናወነው በመጪው ጥር ወር በአዲስ አበባ እንደሆነ ተገልጿል።
በጆሃንስበርግ በተጠናቀቀው የመሪዎች ጉባኤ ላይ ነው አሁንም የምንቆየው። የአፍሪካ መሪዎቹ የአህጉሪቱ ስደተኞች ተስፋ እየቆረጡ ወደ ውጪ መጉረፋቸውን ለማስቆም የሚያስችለው ልማት እንደሆነ እየተናገሩ ነው ትላለች አሁንም አኒታ ፓውል። አዳነች ፍሳዬ ዘገባውን ይዛለች።
ዓለም አቀፍ የፍልሰት ድርጅት እንደሚለው በያዝነው ዓመት ብቻ ከ120 በላይ የሚሆኑ ሰዎች ለመሰደድ ሞክረዋል። አብዛኞቹ ደግሞ ከአፍሪካ የተሰደዱ ናቸው። ይሁንና ያሰቡበት ቦታ የሚደርሱት ጥቂቶች ብቻ ናቸው። በያዝነው ዓመት ብቻ ከ1800 በላይ የሚሆኑት በሜዲትራኒያን ባህር ሰምጠዋል። በደቡብ አፍሪካ በተካሄደው በአፍሪካ ህብረት ጉባኤ የተገኙት የአፍሪካ መሪዎች ችግሩ የሚጀመረው ከቤት ነው ብለዋል። ከመኖሪያቸው እየፈለሱ የሚሰደዱት ሰዎች ለምን እንደሚወጡ ሲናገሩ ግጭትን፣ ስራ አጥነትን፣ የአያያዝ ጉድለትን እየሸሹ እንደሆነ ይናገራሉ። የደቡብ አፍሪካው ፕሬዝደንት ጃኮብ ዙማ ለዚሁ ተጠያቂዎች መንግስታት ናቸው ይላሉ።
In recent times we have all witnessed painful and shameful images.
ከቅርብ ጊዜያት ወዲህ አፍሪካውያን ወንድሞቻችን፣ እህቶቻችን፣ አባቶቻችንና ልጆቻችን ከድህነትና ስራ አጥነት ለመውጣት እንዲሁም የተሻለ ኑሮ ፍለጋ አደገኛ ጉዞ በማድረግ የሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት በሚያደርጉት ጥረት ያለቁ መሆናቸውን የሚያሳይ አሳዛኝና አሳፋሪ ገጽታን ስንመለከት ቆይተናል። ይህ ጉዳይ እኛን ሁሉ የሚያስጠይቅ ነገር ነው። የህዝቡን የኑሮ ደረጃ ለማሻሻል ብዙ ብንሰራም ህዝቦቻችን በሀገራቸው ሆነው ለልማት አስተዋጽኦ ሊያበረክቱ የሚችሉበት ሁኔታ ለመፍጠር እጥፍ ጥረት ማድረግ ይኖርብናል።
የአፍሪካ ህብረት ሊቀመንበር እንኮሳዛና ድላሚና ዙማ ደግሞ የአፍሪካ ሀገሮች ልማት ላይ ካተኮሩ ተስፋ ይኖራል ብለዋል።
If we educate and skill our people with an emphasis on science, engineering, technology, maths, research.
ህዝባችን በሳይንስ፣ በምህንድስና፣ በቴክኖሎጂ፣ በሂሳብና በፈጠራ ላይ ትኩረት ሰጥተን እንዲማርና በሙያው እንዲሰለጥን ካደረግነው ሳህልን አቋርጠው ወደ ሜዲተራኒያን ባህር ለመድረስ የሚያደርገውን አስከፊ ጉዞ ያቆማል። ህዝባችን እንዲህ አይነት ክህሎት እንዲኖረው ካደረግን ጽንፈኞች፣ ታጣቂ ቡድኖች፣ አሸባሪዎች ወጣት ሴቶችንና ወንዶችን ለመመልመል ከባድ ይሆንባቸዋል።
አፍሪካ ብዙ ነገር ለማድረግ የምትችል አህጉር ናት የሚል እምነት እንዳላቸው ፕሬዝደንት ዙማ ተናግረዋል።
Africans have contributed its fair share towards the growth of humanity.
አፍሪካውያን የሰው ልጅ እድገትን በሚመለከት ብዙ አበርክተዋል። ከትልልቅ የአፍሪካ ንብረቶች አንዱም ይኸው ነው። አፍሪካውያን አሁን ካሉበት የተሻለ ለመኖር የሚችሉበት ምንጭም ሆነ ክህሎት አላቸው። ጥረታችንን እጥፍ ማድረግ ብቻ ነው የሚያስፈልገን።
ይህ ጉዳይ ከሁለት ቀናት የአፍሪካ መሪዎች ጉባኤ አንገብጋቢ የመወያያ ነጥቦች አንዱ እንዲሆን ታቅዶ የነበረ ቢሆንም የሱዳኑ ፕሬዚደንት ዑመር አልበሽር ደቡብ አፍሪካ መግባት ባስከተለው ጭቅጭቅ ምክንያት የትኩረቱ አቅጣጫ ተለወጠ። የሱዳኑ ፕሬዚደንት በዓለም አቀፍ የወንጀል ችሎት ስለሚፈለጉ ደቡብ አፍሪካ የችሎቱ አባል በመሆኗ እሳቸውን የማሰር ኃላፊነት አለባት። ደቡብ አፍሪካ ግን ሚስተር አልበሽር እንግዳችን ናቸው፣ በአፍሪካ መሪዎች ጉባኤ ለመሳተፍ የመጡ እንደመሆናቸው መጠን ሊያዙ አይችሉም የሚል መልስ ሰጥታለች። አንድ የደቡብ አፍሪካ ፍርድ ቤት ጉዳያቸው በፍርድ ቤት እስከሚታይበት ጊዜ ድረስ ከደቡብ አፍሪካ እንዳይወጡ ትዕዛዝ አስተላልፎ ነበር። ይሁንና አይሮፕላናቸው ካለምንም ችግር ትላንት ሲበር ታይቷል።
አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። መጽሔቱን እና ዜናውን አገባደናል። አሁን ከእናንተ ከአድማጮች የደረሱን አስተያየት ልናሰማ ነው። ሁሌ የምትደውሉበት ነጻው ተዘዋዋሪ ቁጥር 2022059942 የውስጥ መስመር 14 ነው። ለማስታወስ ያህል ነው እና በዚህ ላይ ከላካቸዋቸው ለአሁኑ እነዚህ መርጠናል።
ቪኦኤ በለሆነ ከካናዳ ግንቦት 27 ከአስር ቀን በፊት ማለት ነው የጸረ ሙስና ኮሚሽን ኮሚሽነር ፓርላማ ውስጥ ገብተው 645 ሚሊዮን ብር ከአደጋ ማትረፋቸውን ዜና አሰምተውናል። ሙስናው ሊካሄድ የነበረው ከፍተኛ የትምህርት ተቋማት ነው፣ ዩኒቨርሲቲዎች። በጣም ያሳዝናል። እነዚህ ዩኒቨርሲቲዎች ብዙ የጸረ ሙስና ኮሚሽነሮች፣ የአገር መሪዎች ያፈራል ብለን የምንጠብቀው ነው። እስቲ እነዚህ ባለስልጣኖች የዩኒቨርሲቲ አመራር አስተማሪዎችን ስታቀርቡና አነጋግሯቸው፣ ለኢትዮጵያ ሕዝብ የሚሉት ነገር ካላቸው መልስ ካላቸው ዩኒቨርሲቲዎቹ እንዲህ ከተፈጸመ ከሌላ ምን ነው የምንጠብቀው? በጣም ያስደምማል፣ ያስደነግጣል።
አይቢኦኤ እንደምን አላችሁ? ደህና ናችሁ ወይ? እኔ ታደሰ ክፍሌ ነኝ፣ ከዚህ ከዮነ ስቴት ነው። አሁን ዛሬ አርብ ለታ በ12 አርብ እና አሁን ከኤርትራ አምባሳደር ጋራ ንግግር ስታደርጉት ቃለ መልስ ሰምቼ ነው። የኤርትራ መጨቆኛ አበዛዙ 360 እስር ቤት አለ። አንደኛ። ሁለተኛ፣ ኢሳያስ ስልጣን ከያዘ ጊዜ ጀምሮ የተወለዱ ልጆች ምን አይነት ናቸው? አገር ቤት አሉት። እና ሶስተኛ፣ እነኛ ተምሮ ምን ለውጥ አሳዩ? የት ተምሮ የተኛ ስራ ነው ገቡት? ባህር ላይ ነው እንዱቃኖስ አሳ እራት ሆኑት። ይህ ዓለም ህዝብ የሚያውቀውን እሱ ውሸት ነው ውሸቷ ነው ውሸቷ ነው ይላልኝ። ክንቴና ውስጥ 40 ሰው እያሰረ ይሄ ውሸት ነው? ከአሰብ ወስዶ ክንቴና ውስጥ 40 ሰው ማሰሩ ይህን ማንም የሚያውቀው ነው? እኔ ኢትዮጵያዊ ነኝ። ኤርትራውም ኢትዮጵያዊነት፣ ኢትዮጵያ ወገንነት፣ ወገን አለ። እኛ ወገን ነን። ኢሳያስ ቢለየን እኛ አንለይም።
አቶ አስተያየት የላካችሁልን ያንቺን ተራውሰት
አረ በፍጹም ቀጥል።
እናመሰግናለን አድማጮች። ተዘዋዋሪ ስልካችንን ላስታውስ እንደገና 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን እዛ ላይ መመሪያ አድርገናል። በዛ መሰረት አኑሩልን።
በኢሜይል ነው እኔ የምልከው ስልክም አልደውል የምትሉን ደግሞ አድራሻችን horn@voanews.com ነው።
መልካም። የአሜሪካ ድምጽ ራዲዮ ዝግጅቱን በ 19 በ22 እና በ25 ሜትር ባንድ አጭር ሞገድ እስከ 4 ሰዓት ይቀጥላል። እዚች ላይ ትንሽ ቆም ብለን ሙዚቃ እናሰማ ቆንጆ።
ጥሩ ሐሳብ ነው።
ከእሁድ የራዲዮ መጽሔት ከንጉሥ አክሊሉ ዝግጅት ሰርቄ ነው ይሄን ሙዚቃ
ትንሽ ቆንጠር
አማሰማው። ጎበዝ ትራምፔት ተጫዋች የነበረ ሻምበል መኮንን መርሻ የሚባል አሁን ሙዚቃውን ኢንተርቪው ያደረገው ሰው ሲያዜመው በጣም ማቀውና ሞደው ዜማ ስለነበረ ንጉሱ ታምሬን ውለድ ይሄን ሙዚቃ አልኩት።
አገኘው
ፈልጎ አገኘኝ። እሱ
ከች አረገው በዘመኑ ቋንቋ።
የሚያደንቀው ነው ደግሞ እሱም አድናቂው ነው ንጉሱ። እና ሙዚቃውን ሰጥቶኛል። ምናልባት የመጀመሪያ ሙዚቃችን እንግዲህ ዛሬ
ጥሩ
የሻምበል ይሆናል ማለት ነው። በኦሮምኛ
ያደዱላ ኑሹሩሩ ያደዱላ ያበሬ ዱኛ ረኩላ ያደዱላ ኑሹሩሩ ያደዱላ ያበሬ ዱኛ ረኩላ ኮትምቡና 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 ሪጋ ሙሬ ወሉንጋን ወጅንዱና 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 ወጅማ ብዮ ከመ ያደዱላ yada dula no shururu yada dula ya bare tunyar kula kotumbuna 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 riga murre wallunga wajinduna 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 wajuma biyo gamma yada dula no shururu yada dula ya bare tunyar kula yada dula no shururu yada dula ya bare tunyar kula yada dula no shururu yada dula ya bare tunyar kula yada dula no shururu yada dula ya bare tunyar kula mapio gamba yada dula no shururu yada dula ya bare tunyara kula
astawshal zema
ah tizalenya hun
shambal makonnen gin bayot yellum የለም እና ቆየት ተውላል። ከዚህ ዓለም በመከተለየ እሱን ታሪክ ነው ለእሁድም እናቀርበው። ሌላም ታሪክ ቆንጆ ቆንጆ ታሪክ አለው።
እሁድ እንግዲህ ከእናንተ ጋር ራዲዮ
ካሁኑ ቀደም ብለን አስተዋወቅን። የአሜሪካ ድምፅ ራዲዮ ጣቢያ ፕሮግራሙን እስከ ምሽቱ 4 ሰዓት ይቀጥላል። አጥር ያለ የምሽቱን አርዕስተ ዜና እናሰማ።
አሸባሪው ቡድን አልቃይዳ መሪውና የየመኑ ኃይለኛ የሚባለው ቅርንጫፍ ዋና አዛዥ የነበረው ናስር አልዌሺ ባለፈው ሳምንት በዩናይትድ ስቴትስ የድሮን ጥቃት ተገደለ ሲል ተናገረ። በሌላ ዜና የሊቢያዊ አልቃይዳ ግብረአበር ቡድን ዩናይትድ ስቴትስ ባደረሰችው የአየር ጥቃት ተገድለዋል ያላቸውን ሰዎች ስም ዝርዝር አውጥቷል። የጥቃቱ ዋና ኢላማ የነበረው ሞክታር ቤል ሞክታር የሚባለው ሰው ስም ግን የለበትም። በቀድሞ የግብጽ ፕሬዚደንት ሞሐመድ ሞርሲ ላይ እስረኞች ወህኒ ቤት ሰብረው ካመለጡበት ድንገት በተያያዘ የተበየነው የሞት ቅጣት እንዲጸና ዛሬ ፍርድ ቤት እንደወሰነ ታወቀ። ሶሪያ ውስጥ ኩርዶቹ ተዋጊዎችና መንግስቱን እየወጉ ያሉት አማጽያን ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን ታጣቂዎች አባረው ሲያበቁ ስትራቴጂያዊዋን የድንበር ከተማ ታል አባይድን ሙሉ በሙሉ መቆጣጠራቸው ተነገረ። ወደ ሁለተኛው አጋማሽ እንሻገራለን። አድማጮች አብራችሁን ቆዩ። የጤና ፕሮግራም ይቀጥላል።
አይቴክ የተባለ አሜሪካዊ ምግብ አረሰናይ ድርጅት በመቀሌ ሆስፒታል ስር ያስገነባው የሳምባ ነቀርሳን ሕክምና የሚሰጥበት ማዕከል ጥሩ አገልግሎት በማካሄድ ላይ መሆኑን ግርማይ ገብሮ ከዚያው ገልጧል። ቢሆንም ግን የበለጠ አገልግሎት በመስጠት አሁንም የጤና ባለሙያዎች እጥረት እንዳለበት የማዕከሉ አስተባባሪ ዲሬክተር ፍቅረ ስላሴ ደሳለኝ ትናንት ለግርማይ ገልጠውለታል። በሽተኞች ለምግብና ለመጓጓዣ የገንዘብ እርዳታ ስለሚፈልጉ ለጋሽ ድርጅቶች ትኩረት እንዲሰጧቸውም ዶክተሩ ይማጸናሉ ብሏል። እንግዳው ራሳቸውን በማስተዋወቅ ይጀምራሉ።
ዶክተር ፍቅረ ሰላም ደሳለኝ ይባላለሁ። የውስጥ ደዌ ሐኪምና ያው በተለይ ደግሞ በመድኃኒት የተላመደ ቲቪ ላይ ነው የምሰራው። እዚህ በመቀሌ ሆስፒታል ኤምዲአር ቲቪ ሰርቪስ ትግራይ ጤና ቢሮ ትብብርና በአይቴክ አሜሪካ ኤንጂኦ ማለት ነው የተገነባ ነው።
ተራው ሳምባ ነቀርሳና መድኃኒት የተላመደ ሳምባ ነቀርሳ ልዩነታቸው ምን እንደሆነ እስኪ ንገሩን።
ቲቪ በአጠቃላይ ሁሉም ቲቪ ናቸው። መድኃኒት የተላመደም ቲቪ፣ መድኃኒት ያልተላመደውም ቲቪ ቲቪ ናቸው። ለቲቪ ሕክምና የሚውሉ አምስት መድኃኒቶች አሉ። አይኤንኤች፣ ሪፋምፕሲን፣ ፓራዚናማይድ፣ ኢታምፕቶል እና ስትሬፕቶማይሲን ናቸው። እነዚህ አምስት መድኃኒቶች ለቲቪ ሕክምና የሚውሉ ማለት ነው። ዋና ኮር መድኃኒቶች ግን የምንላቸው ዋናዎቹ ሁለቱ መድኃኒቶች የምንለው ግን አይኤንኤች እና ሪፋምፕሲን የሚባሉት ሁለቱም መድኃኒቶች ነው። ስለዚህ መድኃኒት የተላመደ ቲቪ ማለት ቲቪው በእነዚህ በሁለቱ ዋና አገልግሎት ስለሚውሉ የቲቪ መድኃኒቶች አይኤንኤች እና ሪፋምፕሲን የማይድን ሆኖ ሲገኝ መድኃኒት የተላመደ ቲቪ ወይም ኤምዲአር ቲቪ ይባላል። አንድ ሰው ለቲቪ እየታከመ የማይድን ከሆነ ኤምዲአር ቲቪ ተይዟል ማለት ነው። ኤምዲአር ስንል ምን ማለታችን ነው? መልቲ ድረግ ሬዚስተንስ ማለት ነው።
ስለዚህ በሽታው መድኃኒቱን ለምዶታል ማለት ነው።
መድኃኒቱን ለምዶታል ማለት ለሕክምና ለቲቪ የሚውሉት አምስቱ መድኃኒቶች ውስጥ ዋና የሆኑ ኮር ሁለቱን መድኃኒቶችን ለምዷልና ለነዚህ ከለመደ ማለት ለሌሎችም ለምዷል ማለት ነው። በተዘዋዋሪ መንገድ የሁለቱም ቲቪ ምልክታቸው አንድ ነው። ልዩነታቸው ብቻ ምንድነው? ኤምዲአር ቲቪ የተያዘ ሰው ብዙ ጊዜ በመድኃኒቱ አይድንም፣ እየባሰበት ይሄዳል። ያኛው ግን ከሆነ ግን እየተሻለው ነው የሚመጣ።
ዶክተር ፍቅረ ስላሴ፣ መድኃኒት የተላመደ ሳምባ ነቀርሳ የምንለው ኢትዮጵያ ውስጥ በቂ የህክምና አገልግሎት አለ? ኢትዮጵያ ውስጥ ያለው ሁኔታ እንዴት ነው?
በዓለም አቀፍ ስንመጣ ወደ 3.6% ነው በአዲስ ፔሸንቶች ውስጥ መድኃኒት ወስዶ በማያውቁ ፔሸንቶች ላይ፣ 19.8 ደግሞ ከዚህ በፊት ቲቪ ታክመው በነበሩ ሰዎች ላይ አለ ይባላል። ኢንጀነራል ስርጭቱ ይህንን ነው የሚመስለው።
ወደ ኢትዮጵያ
ጋር ደግሞ ስንመጣ 2.3% ነው አዲስ ፔሸንቶች የቲቪ መድኃኒት ከዚህ በፊት ታክመው በማያውቁ ሰዎች ውስጥ ማለት ነው። ከዚህ በፊት ግን በታከሙ ሰዎች ላይ 17.8 ነው። ከዚህ በፊት ህክምና ይሰጥ የነበረው አንድ ሴንተር ላይ ነው የነበረው። እስከ ላስት 3-4 years ህክምና ይሰጥ የነበረው ቅዱስ ጴጥሮስ አዲስ አበባ ላይ ብቻ ነው። ፔሸንቶች ሪፈር ነው የሚባሉት ከየክልሉ። ነገር ግን እዛ ያልጋ የቦታ ጥበት አላቸው እና ምን ይሆናል፣ ፔሸንት ዌይቲንግ ሊስት ላይ ይቀመጣል። ተጠባባቂ ሆን እና ደውለን እንጠራለን ነው የሚባለው። እና ግን በዛን ጊዜ ፔሸንቱ ተደውሎ ሲጠራ ወይ ፔሸንቱ ሞተዋል ወይ ፔሸንቱ ብሶበታል። ስለዚህ አስቸጋሪ ነው የነበረ። ለነክስት ሴንተር የተከፈተው ኢትዮጵያ ውስጥ ስንመጣ የት ነው? ጎንደር ነው የተከፈተው። ጎንደር እንደዚሁ እንዳለ የሰሜን ኢትዮጵያ ፓርት እዛ ጎንደር ላይ ይሄድ ነበረ። ይሄ ራሱ ሊፈታው አልቻለም። ይህንን ችግሮችን በማየት አይቴክ ኢትዮጵያ ነው ይህንን ቢልዲንግ እዚህ የሚያጋ ይሰራው። ኤምዲአር ቲቪ አዲስ ሰርቪስ ነው እና ለጤና ባለሙያውም አዲስ ነው እና ገና አሁን እየተስፋፋ ነው ያለው። ያው በሂደት እና በእንትን የሚታዩ ብዙ ቻለንጆች አሉት።
ዶክተር ፍቅረ ስላሴ፣ ይህ መድኃኒት የለመደም ይሁን ያለመደ ሳምባ ነቀርሳን ለመከላከል ህዝቡ ምንድን ነው ማድረግ የሚጠበቅበት?
ዋና መንስኤ የሚባለው ምንድን ነው? በቀጥታም ሆነ በተዘዋዋሪ መንገድ ፔሸንቱ ተገቢውን ሕክምና ባለመውሰድ ነው ዋናው። ስለዚህ ምንጊዜም ቢሆን የቲቪ ታካሚ ኢንጀነራል መድኃኒት የተላመደም ሊሆን ይችላል፣ ያልተላመደም ሊሆን ይችላል። መድኃኒቱን በአግባቡ መውሰድ አለበት። በየቀኑ ጤና ጣቢያ ላይ ወይም ሆስፒታል እየሄደ ነው መዋጥ ያለበት።
ቤት ሄዶ አይደለም የሚታከመው?
ወደ ቤት ወስዶ አይደለም የሚታከመው። ምንድነው በአቅራቢያ ወዳለ ጤና ጣቢያ ላይ እየሄደ ሐኪሙ ነው
እንዳያቋርጠው ነው
እንዳያቋርጠው። ምክንያቱም ቅድም እንዳልኩ በአግባቡ መድኃኒትን አለመውሰድ ነው የኤምዲአር ቲቪ የሚያጋልጠው። ኤምዲአር ቲቪ አክቹዋሊ አሁን ታከም ጀምረዋል። እኛ ራሱ እስካሁን ድረስ ወደ 20 ምናምን አካባቢ የሚጠጉ ፔሽንቶች ኪውርድ ሆነዋል፣
ድነዋል።
አዎ ከባድ ነው፣ ልናክም እንችላለን በመጠኑ መድኃኒት ተላመደ ማለት ነው። ነገር ግን ስቲል ከባድ ነው መድኃኒት የተላመደ ቲቪ ማከም። አንደኛ መድኃኒቶቹ ውድ ናቸው፣ ሲደመር ደግሞ በጣም ሳይድ ኢፌክት አላቸው። ለረጅም ጊዜ ነው የሚወሰደው፣ እስከ 2 ዓመት ይወሰዳል እና 8 ወር መርፌ ሊኖረዋል በትንሹ። ይሄ ማለት እንግዲህ ሰውየው ከስራ ይፈናቀላል፣ ከቤተሰቡ ምናምን ብዙ ችግር ነው ያለው። ስለዚህ በቃ አንድ ሰው የመጀመሪያው ቲቪ ላይ መድኃኒቱን በስነ ስርዓቱ ከወሰደ ይድናል። ስለዚህ ማንም የቲቪ ታካሚ መሆን ያለበት ሕክምናው በሚጠይቀው መስፈርት መሰረት በዛ በጤና ባለሙያው በሚለው መንገድ ቢሄድ ይመረጣል።
መከላከያውስ አሁን ህዝቡ ምንድን ነው ማድረግ የሚጠበቅበት? በተለምዶ መስኮት ክፈቱ፣ በስብሰባ ጊዜ በአውቶቡስ ውስጥ ምናምን ይባላል። ህዝቡ ደግሞ ይህንን በቀላሉ አይቀበልም።
አዎ፣ በነገራችን ላይ አሁን መስኮት በመክፈት ወይንም አንድ ሰው በሚስልበት በሚያስነጥስበት ሰዓት አፍና አፍንጫ ሊሸፍን የሚለው ትልቅ መልእክት ነው። እኛ እያየነው ነው። እዚህ ዛሬ አንዱ ከቤተሰብ ይመጣል፣ ነገ ደግሞ 2-3 ሰው ይመጣል ከቤተሰብ ውስጥ። ቲቪ በፀሐይ ብርሃን ጨረር ለተወሰነ ጊዜ ከተጋለጠ ይሞታል ነው። ሲደመር ደግሞ አድኩዌት ቬንቲሌሽን ካለ
በቂ ንፋስ ካለ
ምን ይሆናል? ያንን ንፋሱ ይወስደዋል። ሲደመር የፀሐይ ብርሃን ምናምን ካለ ደግሞ የመሞት ቻንስ በጣም ከፍተኛ ነው። ስለዚህ አሁን ለምሳሌ ቤት ውስጥ መስኮትና በር በመክፈት ብቻ ቲቪ በሽታን በቤተሰብ ውስጥ ራሱ በጣም መከላከል ይቻላል።
ዶክተር ፍቅረ ስላሴ ሌላ ከሙያ አንጻር የሚሉት ነገር ካለ?
የጤና ባለሙያ እጥረት በዚህ ፊልድ ላይ ቀደም እንዳልኩ አዲስ ነው።
የባለሙያ እጥረቶች
ምናምን አሉ። ደግሞ ሌላኛው ፔሽንት ሰፖርት በጣም አስፈላጊ ነው።
በሽተኞችን ማገዝ
አለባቸው፣ መታገዝ አለባቸው።
በምን መልኩ? ማን ነው የሚያግዛቸው?
መንግስት ያው ባለው የተወሰነ ነገሮች አሉ፣ መድኃኒትን እዚህ ይወጣሉ። ነገር ግን ያው ግን ስቲል በቂ አይደለም። ይሄ ከሀገሪቱ አንጻር ነው ያ ነገር የተደረገው እንጂ በቂ አይደለም። ምግብ አለ፣ ለምሳሌ ትራንስፖርት ገንዘብ እንዲመለስ የሚል ነገር አለ። ከሩቅ ቢመጡ ፔሽንቶች በተጨማሪ 100 ብር ደግሞ በየወሩ እንዲሰጥ የሚል ነገር አለ። ከዛ ደግሞ ሲደመር ምን አለ፣ ፓስታ፣ ወተት እና ዘይትም አለ፣ የስንዴ ዱቄት።
ይሄ ግን በቂ አይደለም ነው?
አዎ ይሄ በቂ አይደለም ማለት እንደምታየው 1 ኪሎ በወር ነው ፓስታ 1 ኪሎ። እኛ የምናደርገው የሶስት ወር የስድስት ወር በአንድ ላይ ተጠራቅሞ እንሰጣቸዋለን። ምክንያቱ ለእኛም ራሱ ላሰጣት አይመችም። እነዚህ ነገሮች ከተሟሉ መድኃኒቱ በጣም ኢፌክቲቭ ነው፣ አይተነዋል። እኛ አሁን ጥሩ ሰፖርት ያላቸው ፔሽንቶች በቃ ወጥካሙ በጣም ቆንጆ ነው። ኤኒባዲ የሚጠይቀን ካለ እኛ ለፔሽንት ጥቅም እስከሆነ ድረስ እኛ ሁሉም የጀመሩ ፔሽንቶች ስም ዝርዝራቸው እስከና አድሬሶቻቸው እና ምን ስንተኛ ወር ላይ እንደሆኑ ምናምን የሁሉም አድሬሶቻቸው አለን። እኛን ኮንታክት ማድረግ ይችላሉ።
በኢትዮጵያ ሶስተኛው መድኃኒት የተላመደና ያልተላመደ ሳምባ ነቀርሳ ሕክምና መስጫ በዚሁ በመቀለ ሆስፒታል ስር እየሰጠ ያለውን አገልግሎት ነበር እየገለጽን የነበረው። የተቋሙ አስተባባሪ ዶክተር ፍቅረ ስላሴ በጣም ነው የማመሰግኖት።
እሺ፣ በጣም አመሰግናለሁ።
ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ቀጥሎ ደግሞ ንግድና ምጣኔ ሀብት።
የኢትዮጵያ መንግስት ላለፉት 5 ዓመታት በስራ ላይ ያዋላቸው የምጣኔ ሀብት ፖሊሲዎች ግባቸውን መጥተዋል፣ በአፈጻጸም ረገድም አበረታች ለውጦች ታይተዋል ይላል። የዜጎች የነፍስ ወከፍ ገቢ መጨመሩንና የድህነት ምጣኔም በመቶኛ ቀንሷል ሲሉ የገንዘብ ሚኒስትሩ ለሕዝብ ተወካዮች ይፋ አድርገዋል። በሌላ ጎን የኢትዮጵያ ምጣኔ ሀብት እድገት የዜጎችን ኑሮ በማሻሻል ረገድ ብዙ ክፍተቶች እንዳሉበት ባለሙያዎች ያስረዳሉ። የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማግዜር ከሁለት ባለሙያዎች ጋር ያደረገው ውይይት ቀጥሎ ይቀርባል።
The እንደምን አመሻችሁ አድማጮች። የምሽቱን የንግድና ምጣኔ ሀብት እንግዶቻችንን ላስተዋውቅ። ዶክተር ደምስጭ ያናለው ከአዲስ አበባ Ethiopia's Indigenous Policy and Growth, Agriculture, Pastoral and Rural Development, የኢትዮጵያ ሀገራዊ ልማት ፖሊሲና እድገት፣ ግብርና፣ አርብቶ አደርና የገጠር ልማት የሚል እንግዲህ በግርድፉ ተረጉሞ ነው መጽሐፍ በቅርቡ ያሳተሙ የምጣኔ ሀብት ባለሙያ ናቸው። ሌላኛው ደግሞ ከዚህ ከሺካጎ ፕሮፌሰር ጌታቸው በጋሻው እዚህ በዩናይትድ ስቴትስ በሃርፐርስ ኮሌጅ የምጣኔ ሀብት መምህር ናቸው። ሁለታችሁም ወደ ውይይቱ እንኳን በሰላም መጣችሁ። እናመሰግናለን
እድሉን ስለሰጣችሁኝ። አመሰግናለሁ።
መልካም። እንግዲህ የኢትዮጵያው የገንዘብና የኢኮኖሚ ልማት ሚኒስትር አቶ ሱፊያን አህመድ ባለፈው ሳምንት ወደ ህዝብ ተወካዮች ምክር ቤት አምርተው ነበረ። በዛን ወቅት ባደረጉት ንግግር የሀገሪቱ ምጣኔ ሀብት በሁለት ዲጂት እያደገ እንደሆነ ነው የገለጹት። የዜጎች የነፍስ ወከፍ ገቢም በእጅጉ አድጓል፣ ድህነትም ቀንሷል ብለዋል። እስቲ ከአንደበታቸው እንስማ።
በተመዘገበው ፈጣን እድገት የዜጎች የነፍስ ወከፍ ገቢ ያደገ ሲሆን በ2003 ከነበረበት 396 የአሜሪካን ዶላር በ2006 ወደ 632 የአሜሪካን ዶላር ከፍ ብለዋል። ይህም መካከለኛ ገቢ ያላት አገር ለመሆን የያዝነውን ራዕይ ለማሳካት የሚያስችል ነው። በዚህም መሰረት በ1997 የድህነት ምጣኔው 38.7 በመቶ የነበረ ሲሆን በ2003 ወደ 29.6 በመቶ ዝቅ ማለቱን የተደረገው በቤተሰብ ገቢና የፍጆታ ወጪ መረጃ ላይ ተመስርቶ የተካሄደው የድህነት ዳሰሳ ጥናት አመላክቷል።
መልካም። እንግዲህ ሰምተናል ከሚኒስትሩ ቁጥሮችን። በቅድሚያ ወደ አዲስ አበባ ነው ማመራው። ዶክተር ደምስ ጫን ያለው በሀገሪቱ በተለይ እንግዲህ በሁለት መልኩ ነው የነፍስ ወከፍ የሀገር የዜጎች የነፍስ ወከፍ ገቢ በእጥፍ በሚሆን እንዳደገ ነው ሚኒስትሩ የገለጹት። የድህነት ቅነሳም እንደዚሁ ሰፊ ነው። ምን ማለት ነው የዜጎች የነፍስ ወከፍ ገቢ ጨመረ ስንልና ድህነት ቀንሷል ስንል?
በአጠቃላይ ሁለቱም እንግዲህ ጠቋሚዎች፣ በመጀመሪያ በአጭሩ ሁላችንም ሊገባን በሚችል መንገድ አገሪቱ በየአመቱ እያመረተች በዋጋ ሲተመን ያላት ገቢ ምጣኔ ሀብት ላለው የህዝብ ቁጥር ተካፍሎ ይመጣ ነው የነፍስ ወከፍ ገቢ የሚባለው። ምርት በዋጋ ተባዝቶ ለህዝብ ተካፍሎ ማለት ነው። እና እሱ እንደጨመረ ነው ሚኒስትሩም የተናገሩት። ሌላ ያው ድህነት እንግዲህ የእሱም መመዘኛ ያለው በመመዘኛው መሰረት እንዳሉት ቀንሷል ነው። የድህነት ቀንሷል ማለት ግን ድሀ የለም ማለት አይደለም።
ፕሮፌሰር ጌታቸው በጋሻው ይህንን ቁጥር እንዴት ነው የሚመለከቱት? እንግዲህ በስፋት በዚህ ፕሮግራም በመጡባቸው በርካታ ጊዜያት ከኢትዮጵያ መንግስት የሚወጡ አሃዞችንም የሚጣረሱና እንዲያውም ከዓለም አቀፍ ድርጅቶች ጋርም በእውነት ሲመሳከሩ ትክክለኛ አይደሉም እያሉ ሲናገሩ ቆይተዋል። እንግዲህ መልካም ዜና ይመስላል ለኢትዮጵያውያን። ይሄ እንዴት ያዩታል እርስዎ?
እውነት ቢሆን ኖሮ መልካም ዜና ነው ወንድሜ። አንዱ ቅድም አንተው በጀመርከው እነኚህ መረጃዎች ወይም አሃዞቹ ከየት ተገኙ? አቶ ሱፊያን በምን ላይ ተመስርተው ነው ይሄንን ተመን የነፍስ ወከፍ ገቢን እውነተኛው ወይም ሪል ወይንም ደግሞ ኖሚናል የሚባለው እንዲሁ አሁን የተናገሩት ዶክተር ደምሴ እንዳሉት በየአመቱ የሚመረተው ባለው ዋጋ ተባስቶ ለህዝብ ሲካፈል የሚለው ኖሚናል ማለት ነው። ወይም ደግሞ
ይሄ ማለት የዋጋ ግሽበትን እና የኑሮ ውድነትን ከግምት ውስጥ ያላስገባ ማለት ነው።
ኤግዛክት ማለት ነው። የዋጋ ግሽበቶችን ያልተመለከተ የዛሬ አሁን እሳቸው ተገኘ የሚሉት 632 የአሜሪካን ዶላር ነፍስ ወከፍ ገቢ ከዛ በፊት የነበረው በሶስት አመት ይቀድም ከነበረው እኩል ይገዛል ወይ? እነኛ የኢትዮጵያ ህዝብ አሁን እንግዲህ በኢትዮጵያ አቆጣጠር መሆኑ ነው በ2003 እና በ2006 አመተ ምህረቶች የዋጋ የገቢያቸው እንደዛ ኦልሞስት እጥፍ ሲጨምር ነገሩን ስመለከተው እንኳ እጥፍ ሳይሆን 59 በመቶ አድጓል ነው የሚሉት። እውነት ሊገዟቸው የሚችሏቸው በቆሎ፣ ጤፍን መግዛት መቻላቸውንም አላውቅም። ዘይት ወይም ምንም ነገር ያን ያህል ሊገዙ ይችላሉ ወይ በሚባልበት ጊዜ እንዳልሆነ ብዙ መረጃዎች አሉ።
እኛም ይህንን ጥያቄ ሸማቾችን በተለይ ባልደረባችን እስክንድር ፍሬው በአዲስ አበባ ጎዳናዎች እየተዘዋወረ እንዲሁ በለፍ ተቀደም በኑሯቸው በዜጎች ኑሮ ላይ ምን ለውጥ መጣ የሚሉ ጥያቄዎችን አንስቶ ሲነጋገር ነበር እና በለፍ ተቀደም ያሰባሰባቸውን የህዝብ አስተያየቶችን እናድምጥ።
ሚኒስትሩ የገለጹት የራሳቸው ኢንፎርሜሽን ሊኖራቸው ይችላል። የእሳቸውን ያክል መንግስት መዋቅር ውስጥ እኛ እውቀቱ ባይኖረንም ማለት ኢንፎርሜሽኑ ሙሉ ባይኖረንም አሁን ባለው ሁኔታ ግን እኛም በህብረተሰቡ ውስጥ ያለን ሰዎች ስለሆንን ህብረተሰቡ ውስጥ ያለውን ችግርና መልካም ጎን እናውቃለን። ስለዚህ በአሁኑ ሰዓት አገሪቱ ውስጥ ከፍተኛ የሆነ የኑሮ ውድነት እንዳለ ነው የምንረዳው። እኔ የዜጎች ገቢ ጨምሯል የሚባል ነገር ቢሆን ለምሳሌ ሁሉም ህብረተሰብ ገቢ ጨምሯል ማለት አይቻልም። ተወሰኑ ሰዎች ገቢያቸው ጨምሮ የተደላደለ ህይወት የሚኖሩ ሰዎች ሊኖሩ ይችላሉ። ዝቅ ብለህ ግን ብትመለከው ጠቅላላ አንድ ሰው የሆነ ሀሳብ ቢሰጥህ ጠቅላላ እያንዳንዱ ቤት ውስጥ ገብቶ የተጠና ይመስል አይደለም። እኔ ጋር አሁን ችግር አለ።
ኑሮ እንደውም እየጨመረ በጣም እየተወደደ ነው። እዚህ ጋር ስንት ነው ጾሙ? ምሳ በልቶ እራት ማይበላ ሰው አለ። ቁርስ በልቶ ምሳ ማይበላ ሰው አለ። እነሱ እዛው ስለሆኑ አይታያቸውም። ምናልባት እዛ ጋር እነሱ የተመቻቸ ነገር ስለሚያዩ ሁሉም የተመቻቸ ኑሮ የሚኖር ነው የሚመስል። አሁን የመንግስት ሰራተኛውን ውሰደው፣ ደሞዙ 5000 ብር ተከፋይ ቢሆን 1000 ምናምን ብር ነው የሚቆረጥበት። መቶ እቃ እዚህ ፌስታል ማይሞላ እቃ በ500 ብር ገዝቶ ይሄዳል። በብዛት የመንግስት ሰራተኞች ቤት የላቸው፣ የቤት ክራይ አለ፣ አስር ልጆች ይኖራቸዋል። ይህን ሁሉ እኔ እንዴት እንደሚኖር እንጃ። በጣም ነው የሚከብደው። ምንም ይቀነሰ የተሻሻለ ነገር የለም። እሱን በተግባር እኮ ማሳየት ነው። ይህ እዚህ ጋር ብለው ወይ የለወጡትን ነገር ቢያሳዩ ጥሩ።
ሰው የጨመረ ነገር እንዳለው ታያለ። ባለባበሱ፣ ባበላሉ፣ በሁኔታዎች ባለው ሁኔታ ስታይ ገቢ የጨመረ ያለ ይመስለኛል። እንግዲህ እኔ በዚህ ባለሙያም አይደለውኝም፣ በፐርሰንት ላወጣልህ አልችልም። እንዲሁ ግን ከውጭ ከምታየው ሁኔታ ግን የህዝቡ ገቢ የተሻሻለ ይሆናል ብዬ ገምታለሁ።
ሰው እንደምታየው ድህነት በጣም አለ፣ ግን እነሱን የሚያስተላልፉት በጣም አድገናል ምናምን ነው የሚባለው። ግን ሀብታም እየኖረ ድሃው እየተበተነ ነው እንጂ ያው ሁሉም ሰው እንደሚያየው ነው፣ ኑሮ እየተወደደበት ነው። ድሃ ደግሞ ኑሮ ሲወደድበት ሲበተን ይቀንሳል።
እንግዲህ አድምጠናል። በለፍተ ቀደም የተሰበሰቡ የሸማቾች የህዝብ አስተያየቶችን ነው የሰማ ነው። ዶክተር ደምስ ጫን ያለው ከአዲስ አበባ ወደ እርስዎ ልምጣና እንዴት ይመለከቱታል? እነኚህ የነፍስ ወከፍ ገቢ እድገት፣ ድህነት ቀነሰ ይባልና በሌላ በኩል ደግሞ ህዝቡ ጋር በሚካሄድ ጊዜ የዋጋ ግሽበት፣ የኑሮ ውድነት በጣም እንዳማረራቸው ሲገልጹ ይሰማል።
አድማጮች እንደሰማችሁት ዝግጅቱ አልተጠናቀቀም። ሄኖክ ሰማእግዜር የምጣኔ ሀብት ባለሙያዎች የሚሰጧቸውን አስተያየቶች ይዞ በቀጣዩ ሳምንት ይመለሳል። ዶክተር ደምስ ጫን ያለውንና ፕሮፌሰር ጌታቸው በጋሻውን ለሰጡን ማብራሪያ እናመሰግናለን። አድማጮች አሁን ባሉት ጥቂት ደቂቃዎች የእናንተ አስተያየቶች የደረሱን አሉ፣ ወደዚያ እንለፍ።
የአሜሪካ ድምጽ ሬዲዮ የአማርኛ ክፍል ባልደረቦች እንደምን ሰነበታችሁ? የረጅም ዓመታት አድማጫችሁ ነኝ። በገጠሪቱ ኢትዮጵያ በምኖርበት ጊዜ ጃንጥላ ሽቦ ቀጣጥዬ የሬዲዮኔን አንቴና አስረዝሜ በትከሻዬ ሬዲዮኔን ተሸክሜ የመስመር መፈለጉን ቁልፍ እየነካካሁና የሬዲዮኔን ጀርባ በመዳት እየተመጠንኩ የተሻለ ድምጽ በመፈለግ በሀሽታውን መሀል ቢሆን እየተቆራረጠ የሚመጣውን ድምጻችሁን በመስማት በርካታ ቁም ነገሮችን ታስጨብጡኝ ነበር። አሁንም ወቅትና ሳይንስ በፈጠረው የተንቀሳቃሽ ስልኬን የድሮ ሬዲዮኒን በተመተምኩበት መዳሴ እያሽሞነሞንኩ ያለምንም የድምፅ ጥራት መጓደል አቅራቢያችሁ ሆኜ ዝግጅታችሁን አዳምጣለሁ። በዛሬው ዕለት ወደ አስተያየት መስጫ መስመራችሁ ያስደወለኝ በትላንትናው ዕለት በመስታወት ፕሮግራማችሁ ያቀረባችሁትን ቤተኛ እንግዳችሁን ሄኖክን በተመለከተ አንድ ነገር ለማለት ነው። ሄኖክ በኢትዮጵያ ምርጫ ወቅት በተለያዩ ቦታዎች በመዘዋወር ያየውና የታዘበውን ሲዘግብልን ሰንብቷል። በትላንትና ዕለት ከአሉላና ከቆንጂት ስለ 1-5 አደረጃጀት የሚባለውን በተመለከተ የሚወረወሩለትን ጥያቄዎች በዛ ባለው መልኩ የተለያዩ የፖለቲካና የህብረተሰብ አደረጃጀቶችን በምሳሌነት በማጣቀስ አስረድቶናል። እሱ በጋዜጠኛነቱ ከማንኛውም ወገን ሳይወግን ማለትም ኒውትራል በመሆን ሁሉንም ነግሮናል። እሳት በሌለበትም ጭስ አላጨሰም። አስቸጋሪ ሁኔታ ሲያጋጥመውም ይለፈኝ የሚለውን ወጣት አልዘነጋም። በአጠቃላይ ልብ ያለው ልብ ይበል ብሎ ነው የተወው። ይህ ይመስለኛል የጥሩ ጋዜጠኛ ምግባር። እናም ሄኖክን አደነቅኩትና
ሁንበት አልኩት። ቸርም ሰንበት ውሰገነኝ ከዲሲ
ቪዎች እንደምናችሁ ዳናችሁ ወይ? አንድ አስተያየት አለኝ ስለ ታማኝ በየነ ሽልማት ነው። ለታማኝ እውነተኛ የዲሞክራሲ ታጋይ ተብሎ ተሸልሟል። በጣም ገርሞኛል። እነዚህ አዲስ አበባ ሆኖ የሚታገሉት ምን ሊሸለሙ ይችላሉ ማለት ነው? ስለዚህ ታማኝ በየነ አይገባውም፣ ከነጭራሽ አይገባውም። ለተሻለ ለፍትህ ለሚታገሉ አዲስ አበባ ላሉ ለመስፍን ቅንዳ ቢሰጡ የተሻለ ነው ለማለት ነው። አመስግናለሁ። ሲሜንን ከሚኒስትራ
ሄሎ ቪዎች እንደምን አላችሁ? የምደውለው ከዚህ ከአሜሪካ ነው። ማለት የምፈልገው ነገር ኢህአዴግን እንኳን ደስ ያለህ ለማለት ያህል ነው። 100% ምርጫ ስላሸነፈ ያው ማለት የምፈልገው ቀጣይ 5 ዓመትም 100% እንደሚያመጣ የተረጋገጠ ነው በሱ እይታ። ስለዚህ እንኳን ደስ ያለህ በሉልኝ። አመሰግናለሁ። ከዚህ ከአሜሪካ ነኝ። መልካሙ ነው።
እናመሰግናለን አስተያየት የላካችሁልንን አድማጮቻችንን። ሌሎቻችሁም እንደዚሁ አስተያየቶቻችሁ አይለዩን። አሁን ከመሰናበታችን በፊት የፕሮግራም ማሳሰቢያ።
በአካባቢው ያዩትንና ያስደሰቶትን ያስገረሞትን ወይም እንዲያው ቀልቦን የሳበ ክስተትና ሁኔታ በእጅ ስልኮ ፎቶ አንስተው ከዚያው ከእጆ ላይ በቪኦኤ አፕ ሊልኩልን እንደሚችሉ ያውቃሉ?
በእጅ ስልኮ ፎቶግራፍ አንስተው ከላኩልን የአሜሪካ ድምጽ ራዲዮ የአፍሪካ ቀንድ አገልግሎት በፎቶ መድብሎቹ ወይንም ጋለሪዎቹ ውስጥ ያስገባሉታል።
በቅድሚያ የቪኦኤን አፕ
ለአንድሮይድ ተጠቃሚዎች ከጉግል ፕሌይ፣
ለአይኦኤስ ተጠቃሚዎች ከአፕ ስቶር፣
ለኖኪያ እና የቆዩ ስማርት ስልኮች
ከm.binu.com ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ።
የእርሶ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ።
ለምሳሌ በአካባቢዎ ያዩትን የተፈጥሮ ውበት
ወይም የከተማ እንቅስቃሴ
ወይም የግብርና ስራ
ወይም የከብት እርባታ
ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦ የአማርኛ ቋንቋ ገጽ ላይ በላይኛው የቀኝ ጥግ ያለውን ቀስት ይጫኑና የፎቶ ካሜራውን ምስል ይጫኑ።
ከዚያም አዲስ ምረጥ የሚለውን በመጫን የፈለጉትን ፎቶ ሊያነሱ ይችላሉ።
ወይም ደግሞ ከክምችት ይምረጡ የሚለውን በመጫን ቀደም ሲል ካነሷቸውና በስልኮ ላይ ከሚገኙ ፎቶግራፎች የፈለጉትን ወደ ዌብሳይታችን ማሳፈር ይችላሉ።
ለሚልኩት ፎቶ ርዕስ ይስጡት። ፎቶው ስለምን እንደሆነ ይግለጹ። ስሙን ያስፍሩበትና
የብዕርም ስም ሊሆን ይችላል።
ለመላክ በገጹ ላይ የላይኛው የቀኝ ጥግ ላይ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፉ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች በፎቶ መድብላችን ወይንም በጋለሪያችን ላይ ይወጣሉ። እርሶም ማንም ወደ ገጻችን የሚገባ ሊያያቸው ይችላል።
አሁኑኑ ይሞክሩት።
መልካም ፎቶ በቪኦኤ አፕ።
አድማጮች ልንሰናበት ጥቂት ደቂቃዎች ናቸው ያሉን። በማጠቃለያ ዜናውን ላሰማ። አልቃይዳ ምክትል የቡድኑ መሪ የነበረውና የየመኑ ኃይለኛ ነው የሚባለው ቅርንጫፍ ዋና አዛዥ የነበረው ናስር አልዌሺ ባለፈው ሳምንት በዩናይትድ ስቴትስ የድሮን ጥቃት መገደሉን ተናገረ። ቡድኑ በቪዲዮ ባሰራጨው መግለጫ ባለፈው ወር በደቡብ ምስራቃዊቷ ሙካላ ከተማ ውስጥ በተካሄደ ጥቃት እሱና ሌሎች ሁለት ሰዎች ተገድለዋል ብሏል። አዲስ የቡድን መሪም ሰይሟል። ቃሲም አልሪሚ የሚባል ነው። የሊቢያዊ አልቃይዳ ግብረ አበር ቡድን ደግሞ ዩናይትድ ስቴትስ ባደረሰችው የአየር ጥቃት ተገድለዋል ያለቻቸውን ሰዎች ስም ዝርዝር በዛሬ ዕለት አውጥቷል። የጥቃቱ ዋና ኢላማ የነበረው የሞክታር ቤል ሞክታር ስም ግን የለበትም። ቡድኑ አንሳር አልሻሪያ ባወጣው መግለጫ ዝርዝሩ ላይ ካሉት ሌላ የተገደለ ሰው የለም ሲል ነው ያስተባበለው። ዩናይትድ ስቴትስ ሊቢያ ውስጥ ያደረሰችው የአየር ጥቃት እንደ ኤሮፓውያን አቆጣጠር በ2011 የረጅም ጊዜ መሪው የነበሩት ሞአመር ጋዳፊን ከስልጣን ካስወገደው አመፅ ወዲህ የመጀመሪያ እንደሆነ ነው የተነገረው። በቀድሞ የግብጽ ፕሬዚደንት ሞሐመድ ሞርሲ ላይ እስረኞች ወህኒ ቤት ሰብረው ካመለጡበት ሁኔታ በተያያዘ የተሰጠው የሞት ቅጣት ብይን እንዲጸና ዛሬ ፍርድ ቤት እንደወሰነ ተሰማ። የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በኢትዮጵያ ሰዓት አቆጣጠር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ የሚያሰማውን ፕሮግራም የዛሬውን እዚህ ላይ አብቅቷል። ነገ ማታ ከ1 እስከ 1 ሰዓት ተኩል ቀደም በሚለው በመደበኛው ደግሞ ከ3 እስከ 4 በምናቀርባቸው ፕሮግራሞች እንገናኛለን። ከፕሮዲውሰሩ ከቴሌላይምባ ጋር የምሰናበታችሁ ቆንጂ ይታየ ነኝ። ትግርኛ ፕሮግራም ይቀጥላል። ደህና ደሩ። The Voice of America.